የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
እንደምን አመሻችሁ አድማጮቻችን። የጋቢና ቪኦኤ መሰናዶ ተጀምሯል። በዛሬው ቆይታችን ባሳለፍነው ሳምንት ውስጥ በጋቢና ቪኦኤ መሰናዶ በኩል ለእናንተ ከደረሱ የተወሰኑ ጥንቅሮች መካከል የተመረጡትን በድጋሚ እናስደምጣችኋለን።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል ባወጣው ማሳሰቢያ ዘል መግለጫ ላይ የተጠቀሱትን ችግሮች እንደሚቀበል የህዝብ ተወካዮች ምክር ቤት አስታውቋል። ሀብታሙ ስዩም በህዝብ ተወካዮች ምክር ቤት የህግ ፍትህና ዴሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዴሞክራሲያዊ ንዑስ ኮሚቴ ሰብሳቢ የሆኑትን ወይዘሮ የሽመቤት ነጋሽን በመግለጫው ለተነሱት ጉዳዮች ምላሻቸውን ጠይቋል።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሰረታዊ እውነታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርሟል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንትናው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሐ ተክሌ
ሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ስለሚመረጡበት እና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆች እና መስፈርቶች የውስጥ አሰራሩን እንዲያስተካክል፣ በተለይ የሰራተኞቹን አቅም እንዲያጎለብት ላይ ጠየቅነው። ጀነራል
በኢፌዴሬ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ።
ሶስቱን ለማየት ሞክር ያለው ነው። እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው አይደለም የሚለው ፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይህ ሲባል ተቋሙ ምንም ችግር አልነበረበትም፣ በሚፈለገው ልክ ነጻና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርጎ እንዳመጣው ሪፖርት ሲሉ አምነስቲ ኢንተርናሽናል በዚህ ልክ ሄዶበታል ብዬ ለመውሰድ ይቸገራል። ሪፖርት ነው ሪቪው ያደረገው ለማየት እንደሻልኩት ማለት ነው።
ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ 2010/1992 ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋጁ መልስ ያገኛል ብለው እንደሚያስቡም ሰብሳቢዋ ያምናሉ።
ተቋሙ ነጻ፣ ገለልተኛና ከፓርቲ ከሁሉም ተጽዕኖ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረጥ ሂደትንም ምንም አባላት ምን አይነት ስብዕና ሊኖራቸው ይገባል የሚለውን ጭምር የሚመለከተው ነው አንዱ አርቲክል ያነሳው። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ 8 ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተት የሚል ነው መልማይ ኮሚቴ ላይ። የኢትዮጵያ ምርጫ ቦርድን ስናቋቋም በዚሁ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማት ሁሉንም ህብረተሰብ ክፍል የሚወክሉ እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማይ ኮሚቴ አባል ሆኖ ሊካተት የሚችልበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን እኛም አሉ።
አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል።
ተቋሙ በፋይናንስም በአስተዳደርም በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ሪኮሜንዴሽን አለ። እዛም ላይ የተጀመሩ ነገሮች አሉ። አሁን አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት እንዲሆን የተደረገ በጀትም እንደሚመለከት እስከ ባለፈው ዓመት የነበረው እንደ ማንኛውም አስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጸድቅበት ሁኔታ ነው የነበረ። በዚህ አመት ግን ሰብአዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማ ፍርድ ቤቶች፣ ምርጫ ቦርድ እንዳጠባቂ የሚባሉትን በጀት በቀጥታ በምክር ቤት እንዲጸድቅላቸው እየታየ ያለበት ሂደት ነው ያለው አሁን ባለው ማለት ነው።
ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በሕዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጠቅሰዋል። እኒህን ተስፋ የተጣለባቸውን ማሻሻያዎች ያካትተው አዋጅ በቀጣይ ዓመት መጀመሪያ ላይ በስራ ላይ ይውላል ብለው እንደሚያምኑ አጋርተውናል። በ24 ቡድን የተደራጁና ከፍተኛ ዝርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ውለዋል። ሲፈጸሙ የነበሩ ከባድ ወንጀሎችም እየቀነሱ ነው ያሉት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ከአሜሪካ ድምፅ ራዲዮ ጋር ያደረጉትን ቆይታ አስደምጠናችሁ እንደነበረ ይታወሳል። ከጽዮን ግርማ ጋር የነበራችሁን ቆይታ በድጋሚ የምናስደምጥበት ሰዓት ላይ ደርሰናል።
በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይተዋል። የተባበሩት መንግስታት ድርጅት ጽህፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል።
የተለያዩ ማህበራዊ ሚዲያዎችና የግል ሚዲያዎችን በስራዊ መልኩ ያው አዲስ አበባ ላይ ስራለ ዲፕሎማቶች፣ የውጭ ሀገር ዜጎች የእንቅፋቀፍ ሁሉ አይችሉም ወዘተ የሚሉ እጅግ በጣም የተጋነኑ እና ሰውን ወደ ስጋት ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናውቃለን። ይህ ስር ከተማ ላይ ወንጀል የለም፣ ምንም አይነት ወንጀል የወደበት ከተማ ነው ብዬ ለማለት አይደለም። እኛ ጋር ብቻ አዲሳ ብቻ አይደለም፣ እናንተ ባላችበት የአሜሪካን ዲሎም ቦታዎችም ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጥ ወደ ህዝቡ በኩል የተለያዩ ሶሻል ሚዲያዎች፣ አክቲቪስቶች፣ ሌሎችን ትንሿን ነገር አጋኖ በማቅረብ እና ሰው ስጋት እንዲገባ በማድረግ የሚደረገው ነገር ነው። በጣም የሚገነነው ለምሳሌ ባለፉት 9 ወራት የዚህ የሩብ ዓመቱን ገምግመን የመጨረሻ ውጤት አልደረስንም ማለት ግምገማ ሪፖርቱን አላወጣንም እንጂ ለከሰሙ ስጋት ናቸው የሚባሉ 10 ከባድ ወንጀሎች አሉ።
10 የተለያዩ ወንጀሎችን ለይተናል ብለዋል። በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ በዝርዝር ምንድን ናቸው?
አንዱ ከባድ ወንጀል ናቸው ብለን የለየናቸው እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው፣ ቀላል ናቸው የሚባሉ ወንጀሎች አሉ። ከባድ ናቸው የሚባሉት አንደኛው በጦር መሳሪያ የተረገፈ ዘረፋ ነው። ሁለተኛው የመኪና ስርቆት ነው። ሶስተኛው የመኪና እቃ ስርቆት ነው። አራተኛው ነፍስ ግድያ ነው። እንደዚሁም ለመግደል ሙከራ፣ ሌብነት፣ ስርቆት እና ወዘተምጡ 10 ይመራሉ። እነዚህ 10 ወንጀሎች ልዩ ትኩረት አድርገን የሚሰራቸው ናቸው። ለአንድ ባላት ገንዘብ ላለው ሰው መኪናው ትልቅ ንብረት እንደሆነ ሁሉ ገንዘብ የሌለው ደግሞ የዕለት ምስኩን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ ቢንቀሳቀስ ያቺ ከፊት ብትወሰድበት ሁሉ ከባድ ነው። ለሱም ልዩ ትኩረት አድርገን ነው መንቀሳቀስ አለብን ብለን የምንሰራቸው ናቸው። እነዚህ ናቸው ስል ለገለሱ ከባድ ናቸው ብለን ያልናቸው። ለግኝትም ከባድ ነው፣ ስርቆትም ከባድ ነው፣ ጥሩ መሳሪያ ዘረፋም ከባድ ነው። እና ከባድ ናቸው እነዚህ ከባድ የሚባሉት ልዩ ትኩረትን የምንሰራቸው 10 ከባድ ወንጀሎች እነዚህ ናቸው።
እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው 10 ወንጀሎች አዲስ አበባ ውስጥ ተፈጽመዋል።
አዎ፣ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት 9 ወራት ብቻ በ24 ቡድንና 129 ተከሳሾች ላይ ምርመራ ጨርሰን ከነዛ መካከል 49 የሚሆኑት እስከ ፌደራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ተመልሶ ማረሚያ ቤት እንዲገቡ ነው ያደረግነው። በመሆኑም ለዚህ 24 እና 129 ተከሳሾች በጦር መሳሪያ ዘረፋ በመኪና ስርቆት የታወቁ ሆኖ በቡድን ሆኖ ነው ሲንቀሳቀሱ ነበሩትና እነሱን ከያዝን በኋላ በተለይ የጦር መሳሪያ ዘረፋ፣ የመኪና ስርቆት እና እነዚህ ከባድ ወንጀል ሳሉት እጅግ ቀንሷል። ከምናጣረው መካከል አንዱ ስርቆት ነው፣ ሁለተኛው ሌብነት ነው፣ ሶስተኛው እንደዚህ ጥኛ ነው። እነዚህ ሶስት ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ 7 የሚሆኑ ከባድ ወንጀሎች በቁጥር 525 ወይም አጠቃላይ ከነበረው ከባድ ወንጀሎች 19% ቀንሶ ነው የተገኘው። እና
እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ የትኛው ቦታ ነው የምትመድቡት? እንግዲህ ማለቴ አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷል እና የትኛው ውስጥ ነው የምትመድቧቸው?
ባለፉት 9 ወራት በሞተር ብስክሌት ተለግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ሌብነት፣ የመኪና እቃ ስርቆት 3 ወንጀሎች 56 ወንጀል ነው ባለፈው 9 ወራት የተፈጸመው በሞተር ብስክሌት ተደገፈ።
ኢትዮጵያን መጠጊያ ስላደረጉ ስደተኞች የሚናገሩ ዘገባዎች በዚህ ሳምንት የተከበረውን የዓለም የስደተኞች ቀን ምክንያት አድርገን አስደምጠናችሁ ነበረ። ኢትዮጵያ የበርካታ ስደተኞች መጠጊያ የመሆኗን ያክል በርካታ ኢትዮጵያውያን ደግሞ በሌሎች ሀገራት በስደተኝነት ይኖራሉ። ከነዚህ ሀገራት መካከል አንዷ ኬንያ ናት። ዳዊት ገልመው በኬንያ ዳዳብ በስጋት ውስጥ ቀናትን እየቆጠሩ ስላሉ ኢትዮጵያውያን ስደተኞች ዘገባ አቅርቦ ነበር። እሱን በመቀጠል እንድታደምጡ ይሁን።
ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሽብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ። አቶ አለማየሁ ሆርዶፋ ከ2006 ጀምረው የደዳብ ነዋሪ ናቸው።
በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በተለያየ ቦታ ተፈጥሮ እዚህ ካምፕ የተፈጠሩትን ያየናቸውን ጉዳይ የመጀመሪያው ሰዓት ላፊ ያመጣሉ። ከዛ የተለያየ የፖሊስ ኃይል፣ የወታደሮች ጄሻ ኃይሎች ወደ ካምፕ ውስጥ ወደ ስደተኞች ይመጣሉ። ስደተኞችን የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት ላፊ፣ ከሰዓት ካለፍ ሌሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምፕ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው ያለ።
አቶ አለማየሁ አክለው ደዳብ እንደ ጸጥታ ስጋት መፈረጁ በካምፑ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክለዋል ይላሉ።
ካምፑ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል፣ ውጭ እድል፣ ስኮላርሽፕ፣ ሬስተልመንት፣ የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም። ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትም ብሎክ ያደርጋል። በመንገዱን ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡን በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው።
የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የዌስትጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ፣ በቅርቡ ጥር 15 2019 ዓ.ም የተፈጸመው የናይሮቢው ዱሲቱ ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ኡመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የደዳብ ስደተኞች በኬንያ ሽብር ጥቃት እንደሌሉበት እንዴት ያውቃሉ ወይ ብዬ ጠይቄያቸው ነበር።
የለም፣ በፍጹም የለም። ምክንያቱም እኛ እንደኛው እንደ ኢትዮጵያውያን አይተን ሰምተንም አናውቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይም የምናገረው ነገር አይኖርም።
አቶ ኡመድም እንዳቶ አለማየው ከጸጥታ ጋር የተያያዙ ክስተቶች በካምፑ ነዋሪ ላይ ስለሚያደርሱት ጉዳት ይናገራሉ።
አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታመው ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም። ምክንያቱም በማል የሚደርስብን ነገር አታቅም። ጨለማን ሁለተኛ የሚጠብቅ ኃይል አይኖርም። ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምንን ካገኘን አብረን በጋራ የምንሄድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም። ምክንያቱም የዛን ያህል ፍራቻ ስላለ ማለት። ስለዚህ አንደኛ የታመመ ሰው አጠገብ አስቀምጠ ለብዙን ሰዓት በማቆየት፣ ሁለተኛ ራሱ ደግሞ አካባቢን ባለማመን የተነሳ ይጎዳል ሳይኮሎጂካል። ስለዚህ ሳይኮሎጂካልም ኢሞሽናልም ከጸጥታ ጋር የተያዙ ችግሮች አብሮ ይጎዱናል።
የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስቶ አሁንም የረዳ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ህገወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በረዳ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ።
ስጋት ያድርበታል ከነእንን ጭምር ማለት። ምክንያቱም እዚህ አካባቢ እንግዲህ ከአስር ዓመት በላይ ኖሬያለሁ። አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመሄድስ ምን አቅም አለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል? የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም። ካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ ስደተኞች ከነእንን ጭምር ማለት ነው። እንደኔ ግምት ካምፑ ባይዘጋና ወይንም ለመዝጋት እርምጃ ባይወስድ ይሻላል ብዬ ገምታለሁ።
በረዳቢ ያሉ ስደተኞች ይህን ቢሉም ነገ አርብ ጁን 21/2019 ዓ.ም በቅርቡ የተዘጋው የረዳብ ካምፒዮስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል። ለአሜሪካ ድምፅ ገልሞ ዳዊት ረዳብ።
የዶክትሬት ተማሪና የሙዚቃ ተመራማሪ ሆነችው ሳራ ቢሾፕ በምዕራብ ኢትዮጵያ ውስጥ ሙዚቃ ሁነቶችን እንዴት ለመመዝገብ እያገለገለ ስለመሆኑ አጥንታለች። በዚያ የሚኖሩ ህዝቦች በደሎችን ለመናገር፣ የሰላም ጥሪ ለማስተላለፍ ሙዚቃን እንዴት አድርገው እየተጠቀሙ እንደሆነ ነግራን ነበረ። በመቀጠል ይሰማል። ከአስር ዓመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾፕ ሙዚቃ ከዘልማዳዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው።
የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ፣ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ስረ መሰረታዊ እይታ ለመረዳት ያስችላችኋል።
የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አሊያም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርሰን አንጎክ እንዳደረገው ወደ ከተማ ሲያቀና ቢያገኙት በስለት ወግተው ገደሉት። ካለ ምክንያቱ፣ ካለ ኃጢአቱ። በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት። ካለ ጥፋቱ፣ ካለ ኃጢአቱ። አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ኅብረት እንፍጠር፣ እንተባበር፣ በንጉሳችን ኦዶንግ ስም ባኝዋክ ምድር።
በደቡብ ሱዳን በንዌር ጎሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ 400 ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ህዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል።
አኝዋኮች ሲጠቁ እንዲባዘኑበት አንደበታቸው ከመካከላቸው አንዱ ህግ አይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት ይቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተው ለማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል።
ረጃም ኮጂ ነፓርባብሉም ባንኔ ንቹንጎን ኮረከበል
ኦኬሎ አጋሙ ጃጋጫም ካዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ስራ እንነሳ ባለበት ዘመን እምቢንጃ ብለው ዱር የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ ወስዱ ዘንድ እስከ መጠየቅ ይደርሳል።
ያጀም ጎጂ ይነፈርባብሉን ባንኔን ቆረነ ቆረከ
የሐሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣጥተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ስራን ጨምር
እትዩ ምር በነማናን በነሙይ ነድዊን ግታይ ነምር ብትዩ ይበነማናን አሸኒ ማናን ቢበነማ
በማህበረሰቡ ስር ባሉ ያምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉናት የተጫወተችው
ነምር ብትዩ ይበነማናን አሸኒ ማናን ቢበነማ
ጠቅለል ያለ ሐሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፈጠሩ የሚል ነው። ለአብነት ያኝዋኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳራ ትናገራለች። አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደ ጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ሳራ ታነሳለች።
ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ህዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኝዋክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ ብልሃት ፈጥሮላቸዋል።
በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሐንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል
በድሬዳዋ በተለምዶ ደቻቱና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ህይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነክሶ እንዳደረና የተኩስ ድምጽ የሚሰማ እንደነበረ የዓይን እማኞች ይናገራሉ። በማግስቱ ደቻቱ ወደሚገኝ ትምህርት ቤት ለስምንተኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ጋር መጋጨታቸውን በአካባቢው ያነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት የአጎራባች ሰፈር ወጣቶችም ተሳትፎበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጥቃት ሰለባ መሆናቸውን ተጎጂዎች ለቪኦኤ አስታውቀዋል። በወንጭፍና በእጅ ድንጋይ ውርወራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ ሁለት የከተማ ኗሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኘው የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለ5 ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል አካል ጉዳት የደረሰባቸው 19 ኗሪዎች ደግሞ የሕክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ አካል ጉዳት የደረሰበት ኗሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራማን አቡበከር በበኩላቸው እንዲህ ይላሉ።
ትላንት ያው አራት ሰው መጥተዋል። እንግዲህ በጥይት ተመታን ብሎ አንዱ ያው ሬሳ ነው የመጣቸው፣ ሴቷ ልጅ ሞታ ነው የመጣቸው። ሶስቱ ቆስሎ ነው የመጡት። አንደኛው ህፃን ልጅ ነው፣ 8-9 ዓመት የሚሆን ልጅ ሆዱ ላይ ነው የተመታው። እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው የክትትል እየተደረገለት ነው። ሌላው የአጥንት ስብራት፣ ጭንቅላት ላይ አጥንት ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው። ያው የአጥንት ስብራቱን ኦፕሬሽን ያስፈልገዋል፣ ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሀረር ምናልባት ኒውሮሰርጂን እዚህ ስለሌለን ልናስተላልፈው እንችላለን፣ ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው፣ በጣም ጥሩ ሁኔታ ላይ ነው ያለው። ህክምና ተደርጎለት ሆስፒታል ውስጥ በሰላም ነው ያለው።
ከሰዎች ሞትና ቁስለት ባሻገር የንብረት ቃጠሎና ዘረፋም ነበረ። ኮኔል በተለምዶ ሴፍቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባዬ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል።
በቃ ምንም የተረፈኝ ነገር የለም። እኔ ከነገሩ ከሁሉም ለለለውበት ላይ በተጣሉት እኔ ጋር መቼ በቅርብ 6 ሰዓት ተቀመጥኩበት ዘርፎ የገቡት እና ቡኑ ቤቴን ሁሉ ጉድብ ቲቪ የለ ምን የለ ሁሉ ለፍሪጅ ሁሉ ስንት ነገር ነው ያው ድሙ ድንጋይ ሁሉ አታይ ሙዚቃ ሁሉ የሁሉ የወረወሩት ሁሉ ውድም ነው ያደረጉት። እኛም ቤት ብቻ ምክንያቱ ምን አውቃለሁ? እኔም አላውቅ የተጣሉ ከሌላ ጋር ነው። ምንም አላወቁ
ፈጸሙት መካከል የምታውቃቸው
አሉ? ኧረ ሁሉ ብዙ ሰፈራቸው እዚህ ሰፈር ስም አላውቅም።
ግን የሰፈር ልጆች ናቸው።
ከሩቅ አይመጡም። የሰፈር ናቸው።
በግል የቁርስ ምግቦችን በመሸጥ የምትተዳደሩ እናትም የጥቃቱ ሰለባ ነበሩ።
ድንጋዩ ድንጋይ አይመስልን መስታወቱ ከስክሶኝ ልጄ ንጃገረ ልጄ ጎትቶ አላወጡኝም። አልሐምዱሊላህ ከሷ በላይ የጮኩ ያ ድንጋይ ቆረጣት፣ መብራት እንትን ቆረጣት፣ እግሮ እንዲ አለ። ያ አሁን እዚህ ቦታ ከፍቼ አላሳይህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያው እንደዚህ ያንኩ ጮክ ያው ብዬ አንድ ይወጣኝ በለኝ ዱላ ምን ድንጋይ አሁን እዚህ ቦታ ድንጋይ አሁን እዚህ ቦታ ከፍቼ አላሳይም። እዚህ ቦታ ድንጋይ ነው። አሁን መንቀሳቀስ አልችልም። ያው እንደዚህ ቁጭ ብያለሁ።
ለምንድን ነው ጥቃት የተፈጸመባቸው?
ምን አውቃለሁ። የሰፈር ልጆች ሁሉም መጥቶ ያ ምን እንደደረሰብኝ ምን እንደተጠቆመብኝ አላውቅም። እኔ ቡና ያው ሁለት ፌርሙዝ እዚህ ቦታ ድንች ቆርጬ ነው ልጆቼ ማሳደግ። ያ ልጆቼ 5 ልጆች አሉ። ልጆቼ እንደዚህ አስተዳደር ባለቤት የለኝም። ልጆቼ ለማስተዳደር ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይባሉኝ። እኔ ምን አውቃለሁ። የልጆቼ እንኳን መሹፍ አልቻልኩ። ሰው ነኝ። ያ ቁጭ ብዬ እንደዚህ ድንጋይ ገቡብኝ። ስለዚህ እንደዚህ አርግቼ አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሱ ራሱ አባቱ ሬሳ ይወጣ ነበር እሱ ቦታ የረሷን ስል ምን ስል ኧረ ተውኝ በአላህ እኔ ሙስሊም ነኝ ተውኝ አትንኩኝ ካለካችሁ ከየት ስሙኝ። ያ እንደዚህ በነፍሴ አልሐምዱሊላህ ከጨፈሩ ሄዱ። ከዛ እኔ ሙስሊም ነኝ ተውኝ በአላህ እኔ ምን ውስጥ ብትገቡ ምንም ነገር የለም ከፈለጋችሁ ከፍቼ አሳያቸዋለሁ ምንም ነገር የለኝም አልኳቸው። መጨረሻ ያው አራግፎ ምን አልኩ ወጡ። ያ ሁለት መዳበሪያ ነው አሁን ተቆሻሻ ውስጥ ተካተዋል ሁሉ።
ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከአርባ ዓመት በላይ በኖሩባት ድሬዳዋ አይተውት የማያውቁት እንደሆነ ይናገራሉ።
የሕግ በላይነት በዚች አገር ላይ የሌለ መሆኑን የተረዳውበትና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥቅጦ የሚኖሩበት አገር መሆኑን ያየሁበት። ፌዴራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲህ በእነሱ ላይ ተንጠራርቶ ድንጋይ የሚወረውሩትን ሰዎች አንተተው ብሎ ይዞ እንደው ሌላ ለእስር ባያበቃቸው ምንድን ነው ጸቡ ለዚህ ልትወራወሩ ይበቃችሁበት ብሎ እንኳን በሕግ አካሄድ እንዴት መጠየቅ አልቻለም።
የድሬዳዋ ቄሮ ሊቀመንበር ጨላይ ብርሃን ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቃዋሚዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለሕግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግረዋል። ግጭቱ የብሔር መልክ እንዳይይዝ ከጓደኞች ጋር መከላከሉንና ነዋሪው ወደ ቀድሞ ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምፅ ተናግረዋል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ከግጭቱ ጀርባ የጥቂት አመራሮች እጅ ሊኖርበት እንደሚችል ያለውን ግምት ገልጾ ይህን ለማለት ያበቃው ደግሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ የአስተዳደሩ ከፍተኛ አመራሮች ትላንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆነ ከፖሊስ ስለ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አብረን ስላመሸን ደስ ብሎናል። በሚቀጥለው ሳምንት በአዳዲስ ዘገባዎች በአዲስ መንፈስ እንገናኛለን። ለዛሬው መልካም ምሽት።